ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል የአምሳት ፕሮግራማችን አሁን ይጀምራል። በወያኔ አገዛዝ እንዳልነበሩ ከተደረጉ ኢትዮጵያውያን ድርጅቶች አንዱ አንጋፋው የመምህራን ማህበር ነው። የመምህራንን ሰቆቃና ትግል በሚመለከት በአሜሪካን አገር የሚገኘው የፍኖተ ሰላም ሬዲዮ በስደት ከኢትዮጵያ መምህራን ማህበር አባል ከአቶ ኃይለ ሚካኤል ቱሜቦ ጋር ያደረገውን ቃለ ምልልስ እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። አድማጮቻችን፣ በፋሲካ መለሰ የተደረሰውን ከእኛ ልጆች ጋር መጽሐፍ ትረካ በሰኞ ምሽት ፕሮግራማችን የምንቀጥል መሆኑን እናስታውቃለን።
ቪዲዮግራፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባሉቶ አልቅሶ መከረኝ። እንዲህ ሲል መከረኝ፣ ተማር ልጄ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም ከጄ፣ ስማኝ ልጄ ለሳይነው ላስተማረን ሰው ግን ከኑ ጨለማ ነው እያለ ሲመክረኝ እየተማረረ ውሻዬን አቅፌ ይጫወት ነበረ። ቢመክረኝ አልሰማው ብስጭቱ ባሰ፣ ትቶኝ ገባ ከቤት እያለቃቀሰ። ዋው እንዲህ ሲል መከረኝ ግን ተማር ልጄ ተማር ልጄ
ጥራስጥልኝ። አቶ ኃይለ ሚካኤል ጥሪያችንን አክብረው ከፍኖተ ሰላም ኢትዮጵያ ሬዲዮ በሲያትል ከሚገኘው ውይይት ለማድረግ እዚህ ጊዜውን አጥፍተው ለተገኙ በስልክ መስመራችን ላይ ማለት ነው ከልብ ላመሰግን ወዳለሁ። በቅድሚያ የመምህራን ማህበር እንዴት እንደተመሰረተ እስቲ ከዛን ጀምረው።
አመሰግናለሁ። የኢትዮጵያ መምህራን ማህበር በኢትዮጵያ ውስጥ ዘመናዊ የትምህርት ስርዓት ከተመሰረተበት ጊዜ ጀምሮ በተለይም አፄ ምኒልክ የኢትዮጵያ ንጉሠ ነገሥት ከሆኑ በኋላ በኢትዮጵያ ውስጥ ያው በተለያዩ ዘርፉ ባንኮች ትምህርት ቤቶች ሌሎች የመንግስት መስሪያ ቤቶች ተመሰረቱ ከዛ በኋላ እንግዲህ በህብረተሰብ ድጋፍ ደረጃ ኢትዮጵያ በዛን ወቅት ፊውዳል ሲስተም ውስጥ ነው የነበረችው ከዛም ቀጥለ በኃይለ ሥላሴ ዘመን ያው ፊውዳል ካፒታል ሲስተም ላይ ነበረው እና ያ ስርዓት ከተፈጠረ በኋላ በተለያየ ደረጃ ላይ የሚገኙ የመንግስት ሰራተኞች መብታቸውን ለማስከበር ማህበር ማቋቋም ነበረባቸው እና ማህበር ለማቋቋም እንቅስቃሴ ያካሄዱ የኢትዮጵያ መምህራን ማህበር በ1941 ዓ.ም ምረት ለኢትዮጵያ ቆጣጣር ኢማማ ማህበር ነው የሙያ ማህበር ነው ይህ የሙያ ማህበር በማስተማር ስራ ላይ የተሰማሩ መምህራንን የመሰረቱት ድርጅት ነው እና ይህ ድርጅት በ1941 ዓ.ም ምረት የካቲት ወር 32 በአጼ ምኒልክ ትምህርት ቤት የሚያስተምሩ የአንደኛ ደረጃ ትምህርት ቤት መምህራን በመሰብሰብ የመምህራን ህብረት በማለት መሰረቱ። የመጀመሪያው ፕሬዚዳንት ሚሊዮን ደግነት ይባላሉ። እስከ ታህሳስ 1953 የነ ጀነራል መንግስት ፍለዋይ መፈንቅለ መንግስት ሙከራ ድረስ ማህበሩ ምንም ችግር ሳይገጥመው ቆይቶ መፈንቅለ መንግስቱን ህብረቱ በመደገፉ ህብረቱ የምዝገባና የህጋዊ ሰውነት የማግኘት መብት ተከለከለ። የመንግስት የመጀመሪያ ጣልቃ ገብነትም ለመጀመሪያ ጊዜ በኢማማ ውስጥ ተከሰተ። ከህብረቱ ከተመሰረተበት ከ16 ዓመት በኋላ በ1957 በንጉሱ ፍቃድ መጋቢት 14 ቀን 1957 ዓ.ም ኢማማ በሚል ስም የኢትዮጵያ መምህራን ማህበር ህጋዊ ሰውነት አግኝቶ ስራውን መቀጠል ቻለ። ለምን ተፈቀደ ለምለው ጥያቄ 1956 ዓ.ም ፓሪስ ፈረንሳይ ከተማ የተሰበሰበው የዓለም የመምህርነት ሙያ ድርጅቶች ኮንፌዴሬሽን የዓለም አቀፍ መምህራን ማህበር ኮንፌዴሬሽን 1957 ዓ.ም የዓለም መምህራን ማህበር ስብሰባ አፍሪካ ውስጥ እንዲካሄድ ወሰነ። በወቅቱ በስብሰባ የነበሩት አቶ መኮንን ዶሪ ስብሰባው በአፍሪካ የሚካሄድ ከሆነ የኢትዮጵያ እንዲካሄድ ጠየቁ። በዚሁም መሰረት 13ኛው የዓለም አቀፍ መምህራን ማህበር በአፍሪካ ኢትዮጵያ ውስጥ እንዲካሄድ ተወሰነ። ኢማማ ህጋዊ ሰውነት አግኝቶ ቅርንጫፍ ጽሕፈት ቤቶችን በየጠቅላይ ግዛቶቹ ከፍቶ የተወከሉ 35 መምህራንን በነሐሴ ወር 1957 ዓ.ም ተመረጠ። በአፍሪካ አንድነት ድርጅት ጽሕፈት ቤት የስብሰባ አዳራሽ በተካሄደው የዓለም መምህራን ማህበር ስብሰባ ላይ ተሳታፊ ሆነ። ስራውንም በሰፊው መቀጠል ቻለ። ይሄ ነው እንግዲህ የኢትዮጵያ መምህራን ማህበር የምስት ምስረታ ሂደት።
ኦኬ፣ በጣም አመሰግናለሁ። እንግዲህ ማህበሩ ከተመሰረተ በኋላ የመምህራን ማህበሩ እንግዲህ ማህበሩ የትግል አስተዋጽኦ ምን እንደነበረ እስቲ ይሄንን ማያይዘው ለአድማጮች ያስረዱልኝ።
አመሰግናለሁ። እንግዲህ የኢትዮጵያ መምህራን ማህበር ከተመሰረተ በኋላ ህጋዊ ሰውነቱንም ካገኘ በኋላ በሁለት መሰረታዊ ጉዳዮች ላይ ነው እንቅስቃሴዎችን ሲያካሄድ የነበረው። የመጀመሪያው የመምህራንን መብት በማስከበር ደረጃ፣ ሁለተኛ ደግሞ የዲሞክራሲያዊ መብቶች በኢትዮጵያ ደረጃ የሚከበርበትን ሁኔታ በመፍጠን እና ከዛው ታይዘው ትምህርት ለኢትዮጵያ ህዝብ በጥራት እንዲዳረስ በሚለው መሰረታዊ ጉዳዮች ላይ ነው ፎከስ አድርጎ እስከዛሬ ድረስ ትግሉን እያካሄደ ያለው። ኢማማ የመጀመሪያ ጥያቄዎቹ የመብት ጥያቄዎች ናቸው። የደሞዝ ስኬል እና የእርከን ጭማሬ፣ የድገት ዝውውር፣ አባል ህጋዊ ሰውነት እና ይቁና፣ የመደራጀት፣ የመሰብሰብ፣ የመናገር፣ የመጻፍ፣ የአካዳሚክ ነጻነት፣ እንደዚህ ጥያቄዎች ናቸው እንግዲህ በመጀመሪያ ደረጃ ላይ ይዘው ሲንቀሳቀስ የነበረው የመምህራኖችን መብት በማስከበር ደረጃ። በ1960 ዓመተ ምህረት የአዲስ አበባ መምህራን ማህበር የመብት ጥያቄዎች አንስተው የሰላም አቋም አድማ አካሄዱ። 20 መምህራን መንግስት የሰበሰባቸው በማህበሩ ውስጥ አልቃ ገብተው እነዚህን የመምህራን ማህበር እንቅስቃሴንም ለማዳከም ብዙ ሙከራ አደረጉ። ይህ የአዲስ አበባ መምህራን ማህበር የመጀመሪያው የመምህራን የስራ ማቆም አድማ ነው። በ1960 ዓ.ም ነው የተካሄደው እና ጥያቄዎቹ የነበሩትም በዚሁ የመብት ጥያቄዎች ዙሪያ ላይ ነው የነበረው። በወቅቱ የነበረው የኢትዮጵያ መምህራን ማህበር በዶክተር ኃይለ ወልደ ሚካኤል የሚመራው ይህን የአዲስ አበባ መምህራን ማህበር ጥያቄ ውድቅ አድርጎስ ነበር እና መንግስት ሁለተኛ ጣልቃ ገብነቱም አሁንም በመንግስት በመምራን ማህበር ላይ ያካሄደው በአዲስ አበባ መምራን ማህበር ውስጥ ነው። ሌላው አገራዊ ጥያቄዎች ናቸው የመምራን ያነሱት። ይሄ አገራዊ ጥያቄ ከ1963 እስከ 64 በኢትዮጵያ አቆጣጠር ወይም 1971 እስከ 72 በፈረንጆቹ አቆጣጠር ትምህርት ክለሳ የትምህርት ክለሳ ዘርፍ education sector review በመባል የሚታወቀው ነው። ይህ የትምህርት ዘርፍ ክለሳ በ51 ኢትዮጵያውያን በ31 የውጭ ኢኮኖሚ የውጭ ኤክስፐርቶች የተካሄደ የትምህርት ክለሳ ፕሮግራም ነው። ይህን ክለሳ ፕሮግራም ለማካሄድ የዓለም ባንክ በተለይ የአሜሪካ የሚመራው የትምህርትን ለመቆጣጠር ባላቸው ፍላጎት አማካኝነት በዓለም ደረጃ ከሁለተኛው የዓለም ጦርነት በኋላ በተለያዩ ቦታዎች ላይ ትምህርቱን በአሜሪካ እቅድ መሰረት ለማካሄድ ነበረ ፕላኑ የነበረው። በዚሁ መሰረት እነዚህ 82 መምህራን ተሰብስበው የአጠቃላይ ትምህርት ለሁሉም ከአንደኛ እስከ አራተኛ ደረጃ ድረስ አራተኛ ክፍል ድረስ ተማሪዎች ትምህርታቸውን ከ8ኛ ክፍል እንዲያቆሙ፣ የሁለተኛ ደረጃ ትምህርት ቤቶች ቁጥር እንዲቀንስ፣ እንዲሁም የአዲስ አበባ መምህራን የአንደኛ ደረጃ መምህራን የደሞዝ ስኬል 153 ብር ብቻ እንዲሆን ወሰኑ። ይህንን ውሳኔ ነው በመጀመሪያ ደረጃ የኢትዮጵያ መምህራን ማህበር የተቃወመው። ኢማማ ይህንን ውሳኔ ሲቃወም ምክንያቶች ነበሩት። አንደኛ ይህ የትምህርት ፖሊሲ የሀገሪቱን ተጨባጭ ሁኔታ ግምት ውስጥ ያላስገባ፣ መምህራን፣ ወላጆች፣ ተማሪዎችና ሌሎች ያልተሳተፉበት፣ ይህ ትምህርት ፖሊሲ ተግባር ላይ ሆኖ ጠንካራ ጎኖቹ ሳይታዩ ተግባራዊ ለማድረግ የተዘጋጀ ስለሆነ፣ ለአዲስ አበባ አንደኛ ደረጃ ትምህርት ቤቶች ተቀጣሪ መምህራን የሚከፈለው ክፍያ ቁጥር ደሞዝ አነስተኛ በመሆኑ ትምህርት 8ኛ ክፍል ላይ መቆም እንደሌለበት ተቃውሞ፣ ትምህርት ለሁሉም ድህነት ወንጀል አይደለም በማለት ከፍተኛ ተቃውሞ አሰማ። በመስከረም 1965 ዓ.ም በአርባ ምንጭ የተካሄደው የኢማማ ጉባኤ የደሞዝ ስኬል እንዲሻሻል ጠይቆ ሴክተር ሪቪው ተግባራዊ እንዳይሆን ተቃውሞ አሰማ፣ መግለጫም አወጣ። ለጥያቄዎቹ መልስ እንዲሰጥ ጠይቆ የማይሰጥ ከሆነ አጠቃላይ የሥራ ማቆም አድማ እንዲጠራ ወሰነ። በውሳኔ መሰረት ከ1912 እስከ 15 ቀን 1966 ዓ.ም የኢማማ ልዩ ጉባኤ ተካሄዶ ሴክተር ሪቪውን ተግባራዊ እንዳይሆን፣ የደሞዝ ጭማሪ እንዲደረግ፣ ተግባራዊ የማይሆን ከሆነ የካቲት 11 ቀን 1966 ዓ.ም አጠቃላይ የሥራ ማቆም አድማ እንዲካሄድ አሳወቀ። የካቲት 11 ቀን 1966 ዓ.ም በተወሰነው ውሳኔ መሰረት የመምህራን የሥራ ማቆም አድማ በሀገሪቱ በአጠቃላይ ተካሄደ። ያስገኘው ውጤቱ የተሳካ ነበረ። በሀገሪቱ በሙሉ በሁሉም ከተሞች በአንድ ቀን የካቲት 11 የሥራ ማቆም አድማ መምህራን አደረጉ። ከዛ በኋላ ሌላው ትልቅ ስራ የነበረው በዛ ወቅት ያ መንግስትን እንዳለ ነው ሼክ ያደረገው የኃይለ ሥላሴን መንግስት ሊይዙት ሊጨብጡት ነገር ነው የጠፋቸው። በዛው መሐከል ላይ ያሉ የካቲት 13 ቀን 1966 ዓ.ም የታክሲ ነጂዎች በሌትር 5 ሳንቲም በመጨመራቸው ተቃውሞ ሰላማዊ ሰልፍ ወጡ። የኢትዮጵያ መምህራን ማህበርን ተቃውሞ ደገፉ። እንዲሁም የኢትዮጵያ ተማሪዎች ማህበር ክልካሴ መምህራን ብቻቸው ስራ ለሚሰሩት የነበረው ትግሉ በዛን ወቅት በተለያየ አቅጣጫ የተያዘ ተማሪዎችና መምህራን አንድ ላይ ነው የሚሰሩት። ተማሪዎች የሚያደርጉትን አስተማሪዎች ይደግፋሉ፣ አስተማሪዎች የሚያደርጉትን ተማሪዎች ይደግፋሉ። በዚሁ መሰረት ከተማሪዎች ጋር የነበረው ሁኔታ 1953 መፈንቅለ መንግስት የአዲስ አበባ ተማሪዎች ተቃወሙ። የኮሌጆች ማህበራት በማስተባበር በ1958 ዓ.ም የኢትዮጵያ ዩኒቨርሲቲ ተማሪዎች ማህበር ናሽናል ዩኒየን ኦፍ ዘ ኢትዮጵያንስ ዩኒቨርሲቲ ስቱደንትስ ኤንኢዩኤስ፣ አዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ዩኒቨርሲቲ ስቱደንትስ ዩኒየን ኦፍ አዲስ አበባ ዩኤኤ የሚባለው፣ በሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር ዩኒቨርሲቲ ስቱደንትስ ዩኒየን ኢን ኖርዝ አሜሪካ የአውሮፓ የኢትዮጵያ ተማሪዎች ማህበር University Students Union in Europe በየኮሌጆችና በየከፍተኛ ሁለተኛ ደረጃ ትምህርት ቤቶች የተማሪዎች መማክርት ተፈጠሩ። እንግዲህ በዚህ ከነዚህ ጋር እንዲሁም ከኢትዮጵያ ሥራተኞች ማህበር ጋር የኢትዮጵያ መምህራን ማህበር የካቲት 11 1906 ዓ.ም 66 ዓ.ም ያደረገው የሥራ ማቆም አድማ ሳዳውሎ የኃይለ ሥላሴን መንግስት ለውቀት ለውድቀት ወደ ማደረስበት ጠርዝ ላይ አደረሰው። ከዛ ቀጥሎ ያለው የአዲስ አበባ ዩኒቨርሲቲ ተማሪዎች በ1957 ዓ.ም በኢትዮጵያ 1965 ዓ.ም በመመሬ ስድስት ላይ ሲነጋገር በነበረው ፓርላማ ጋር በመሄድ መሬት ላራሹ መፈክር አቀረቡ። ይህ መፈክር በተማሪዎችም በአስተማሪዎችም በሌሎች የኢትዮጵያ ወገኖች ዘንድ ሁሉ የሚታወቅ ነው የነበረው። ለህን ጥያቄ በአጠቃላይ ለመመለስ እንግዲህ የኢትዮጵያ መምህራን ማህበር ያደረገውን እንቅስቃሴ በምናይበት ጊዜ ከዚህ ከ1966ቱ የሰላማዊ ሰልፍ በኋላ የህዝቡ ትግል በጣም ተጠናክሮ የኃይለ ሥላሴ መንግስት ከፍተኛ ደረጃ ላይ ነው ያናወጣው እና ከዛ በኋላ የኢትዮጵያ መምህራን ማህበር ጉባኤውና ውሳኔ ነበር። ከዛ በኋላ ኢማማ ደርግን እንዴት እንደተቆጣጠረ ኢማማና ወያኔ እና አሁን ያለበት ደረጃ ላይ ድረስ ነው የሚሄደው። የማህበሩን እንቅስቃሴ በመመለከት የሚያነሳቸው እነዛ ነጥቦች ነው እና አብሮ ያደረጋቸውንም አስተዋጽኦ ጭምር ነው እዚህ ውስጥ የሚያነሳው። እና ይህንን ነው እንግዲህ አድማጮች እንዲገነዘቡ የሚያስፈልገው። ኢማማ አጉሜ 1967 ዓ.ም በጅማ ባደረገው የኢማማ አጠቃላይ ስብሰባ የሚከተሉትን ውሳኔዎች ወሰነ። አንደኛ፣ ደርግ ያቋቋመው የሥርዓተ ትምህርት ኮሚሽንና የትምህርት ዝግጅቱን፣ ሁለተኛ፣ ጊዜያዊ ሕዝባዊ መንግስት እንዲቋቋም ጠየቀ፣ ሶስተኛ፣ ዲሞክራሲያዊ መብቶች ወዘተ እንዲከበሩ ጠየቀ። መጨረሻው ጥያቄው የማይመለስ ከሆነ በህዳር ወር 1968 ዓ.ም የሥራ ማቆም አድማ እንደሚያካሄድ አሳወቀ። የሥራ ማቆም አድማ ማካሄድ አልተቻለም። ከጥቅምት 68 ዓ.ም ጀምሮ የአፓ አመራር የነበሩትን የመምህራንን አመራሩን የመምህራር አባላትን አፈና፣ ግድያ፣ ከሀገር ማሳደድ በሙሉ ተፈጸመ እና ለህዝብ መቆማቸው በዚያን ጊዜ ብዙዎችን የአፓ ናቸው በማለት እስር ቤት አስገባ እና ጽህፈት ቤቱን ዘጋ። ለአራት ዓመት ሙሉ የኢትዮጵያ መምህራን ማህበር ጽህፈት ቤት ዝግ ነው የነበረው እና ከዛም ማህበሩን ለመቆጣጠር ደርግ የወሰዳቸው እርምጃዎች አሉ። ከሐምሌ 5 እስከ 10 1971፣ በየካቲት 10 እስከ 12 1978 ከማተ መምህራት የማህበሩን በነሱ ስር ያደረጉትን ወይም ተለጣፊዎች የሆኑትን ወይም ደግሞ የመንግስት ወገኖች የነበሩትን በመሰብሰብ ደርግ በመልኩ በተፈጠፋቸው ግለሰቦች ስብሰባዎች ተካሂዶ የኢማማ አመራር ተመረጠ። ኢማማ የኢሰፋ አንድ ክንፍ ሆኖ ተደራጅቶ የኢሰፋ ማዕከላዊ ኮሚቴ ተለዋጭ አባል የነበሩት ዶክተር ኃይለ ገብርኤል ዳኜ የማህበሩ ፕሬዚዳንት ሆኑ። እስከዛ ድረስ እንግዲህ ኢማማ የደርግ የፖለቲካ ክንፍ ሆኖ ነው የቆየው እና የማምራኖች መብት ማስከበር አልቻለም። ማምራን የጠየቁት ጥያቄዎች አልተመለሱም። 1966 11 1916 የጠየቁት የደሞዝ ጭማሪ፣ ሌሎች ህዝባዊ ጥያቄዎች፣ የጊዜያዊ ህዝባዊ መንግስት ጥያቄ፣ የዲሞክራሲ መብቶች ጥያቄ በሙሉ ሳይመለሱ ደርግ እስከሚወቅ ድረስ ደረስን ማለት ነው እና በዛ ወቅት ሁሉ መምህራን ከኢትዮጵያ ህዝብ ከጎን ከመቆም አልተለዩም። ያው ተማሪዎቻቸውን ያስተምራሉ፣ በተለያየ መልኩ ከህዝብ ክፍሎች ይገናኛሉ ከተማሪዎች እና መብታቸውን እንዲያውቁ ያን ሁሉ ፍዳ ሲደርስባቸው በኢትዮጵያ ታሪክ በ1966 ትግል በኋላ ከ1969 እስከ 1971 ባለው ጊዜ ውስጥ ያ ሁሉ ውርጅብኝ የወረደው በመምህሩና በተማሪው ላይ ነው። ሌላ ወንጀል ተፈጥሮ ሳይሆን መምህራን ለትምህርት ጥራት፣ ለህዝብ መብት፣ ለእኩልነት የመብት ጥያቄዎቻቸውን ስላነሱ ብቻ ነው። ከዛ እስከ 1983 ግንቦት 20 ወያኔ እስከ መገባ ድረስ መምራን እንግዲህ መብታቸው አልነበረም። የፖለቲካ ክንፉ እንደፈለገ ያደርጋል። የመምራን መብት ግን አይከበርም ነበር። ለከዛ ቀጥሏለው የመምራና ወያኔ ነው። ይሄንንም በደንብ አርጎ ማየት ስለማስፈልግ እንግዲህ አሁን የኢትዮጵያ መምራን ማህበር ከደርግ ጋር የነበረውን የመብቶች ጥያቄ መልስ ያገኙ የደሞ ጥያቄ መልስ ያገኙ አሁን ወደ ወያኔ ስርዓት ከመጣ ማለት ነው። እንግዲህ በትምህርት ሚኒስቴር አማካስተባባሪነት ቀኔ 20 ቀን 1984 ዓ.ም የተጠራው ልዩ የምክር ቤት ስብሰባ አገር አቀፍ አስተባባሪ ኮሚቴ ተመረጠ። ይህ በአገሪቱ ካሉት መምህራን ያሰባሰበውን 20 ጥያቄዎች ለወያኔ ያቀረበ። እነዚህ 20 ጥያቄዎች በወያኔ ዘንድ ተቀባይነት ስላልነበራቸው ወያኔ ከጥያቄዎቹ መልስ ከመስጠት ይልቅ መምህራንን በክልል መከፋፈል ለመከፋፈል ስራ ላይ ተጠመደ። ከኢትዮጵያ ጦር በፊት መፍረስ አለበት ወይም የነበረበት ኢማም ነው በማለት ድርጅቱ ላይ ዘመቻ አካሄደ። በየካቲት 1985 ዓ.ም የኢማማ 14ኛው ጉባኤ የተካሄደው ዶክተር ታዬ ወልደ ሰማያትን የማህበሩ ፕሬዝዳንት አድርጎ መረጠ። ወያኔን በኢማማ ውስጥ ጣልቃ ገብነት በመቃወም በዶክተር ታዬ የሚመራው አመራር ሰላማዊ ሰልፍ በትምህርት ሚኒስቴር ፊት ለፊት አደረገ። እኛን ለማደራጀት ማንንም አይፈልግም ማንንም አንፈልግም እንኳን ለሰውና ለራሳችን እኛ እንሆናለን የሚል ጥያቄዎችን በማል 20 ጥያቄዎች መልስ እንዲሰጥ እንደገና ጠየቁ። ኢማማ በ1985 ዓ.ም የዓለም ትምህርት ባለሙያዎች ማህበር ኤዱኬሽናል ኢንተርናሽናል አባል ሆነ። በዛው አመት የኤዱኬሽናል ኢንተርናሽናል ወክሎች ወደ ኢትዮጵያ መጡ። በመገበስ አራት ቀን 1985 ያሬድ ትምህርት ቤት በተሰበሰበው ሆዳ መምህራን አማካይነት ዮሐንስ አጎስ በሚባል የሚታወቅ የሻባ ሰላይ መምህር ሊቀመንበር በማድረግ ወያኔ በኢማማ ላይ ተለጣፊ መምህራን ማህበር መሰረተ። በዛው አመት ኢማማ በተለጣፊ ተከስቶ በባንክ የነበረው የማህበሩ 12 ሚሊዮን ብር እንዳይንቀሳቀስ ተደረገ። በጨራሻም ወያኔ ገንዘቡን ዘረፈው። ዶክተር ታዬ ወልደ ሰማያት በሐሰት ክስ ለወይኔ ተወረወሩ። 42 የዩኒቨርሲቲ መምህራን ከሚያስተምሩበት ከአዲስ አበባ ዩኒቨርሲቲ እንዲባረሩ ተደረገ። በትምህርቱ ላይ የመጀመሪያው ጥቃት ተጀመረ። በመጨረሻም ወያኔ በፍርድ ግምድል ፍርድ ቤቱ አማካኝነት የኢማማ ሊቁና ገፎ በጉልበት ጽፈት ቤቱን ለተለጣፊ እንዲሰጥ ኢማማ እንደ ደርግ የወያኔ የፖለቲካ ክንፍ ሆኖ የመምህራንን መብት ለመርገጥ ላይ ይገኛል። ይሄ እንግዲህ የኢማማ እስካሁን ድረስ ያደረጋቸው የትግል እንቅስቃሴዎችን ነው። እንግዲህ ወደኋላ ሌሎች ጥያቄዎች ካሉ እንግዲህ የኢማማ ከህዝብ ጋር በመሆን ፕሬዚደንት ጥያቄ በማንሳት በኢትዮጵያ ውስጥ የኃይለ ሥላሴን ስርዓት፣ የደርግን ስርዓት፣ ዛሬም የወያኔን ስርዓት በማስተካከል ላይ ነው ያለው እና ምሳሌም እየሆነ ነው ያለው እና መምህራን ከተማሪዎች ጋር ከኮሌጆች ጋር ከፍተኛ ግንኙነት ስላላቸው የሚያደርጉትን ያውቃሉ። የነቁ ክፍሎች ናቸው። ይህንን የህብረተሰብ ክፍል ወያኔ በሚችል አቅም ሁሉ እያጠቃ ነው ያለው እና በቅርብ ጊዜም ውስጥ በተለያዩ ደረጃዎች ላይ የመምህራን መብት እንዳይከበር ብዙ ወንጀሎች እየተፈጸሙ ነው ያሉት። እንግዲህ ይህንን ያነሳሁት የመምህራኑን አጠቃላይ እንቅስቃሴ አድማጮች ማወቅ ስላለባቸው ነው እና የኢትዮጵያ ህዝብ ሲጠቃ ኢትዮጵያ መምህራን ማህበር ሲጠቃ ቆይቷል። እንዲሁም ለኢትዮጵያ ህዝብ እውነተኛ የሆኑ ድርጅቶች የኢትዮጵያ ህዝብ ሲጠቃ ነው የቆዩት። ዛሬም በመማ ላይ እና በኢትዮጵያ መምህራን ማህበር ውስጥ ያው መምህራን ላይ እየተፈጸመ ያለው ደባ ትልቅ ነው። እንግዲህ በኢትዮጵያ ውስጥ አሁን ያለው የወያኔ አቋቋሞ ተለጣፊ ኢማማ መምህራንን በምንም መልኩ የሚወክል አይደለም፣ ግን መምህራን መብታቸውን ለማስከበር በተለያየ ወቅት ላይ ትግላቸውን በከፍተኛ ደረጃ በማድረግ ላይ ነው የሚገኙት።
በጣም አመሰግናለሁ። በእርግጥ ታሪኩን በሰፊው አንስተውታል። በሀገራችን የትግል ታሪክ ውስጥ ትልቁን ድርሻ ይዞ ያለው በተለይ በአሁን ቅድም እንዳልሱት በ1966 ዓ.ም ተመረጠ ሰላማዊ ሰልፍ ትግል ሁሉንም መምራን በማሳተፍ መምራን ማህበሩ በመቻሉ ተማሪዎች ከጎናቸው በመቆም በመቻላቸው የታክሲ ነጂዎች ሌሎች በሰክፍሎች መምራን የደሞዝ ጭማሪ ጥያቄ የድሃው ልጅ ማር ሴክሬታሪው ንቃውማል ወዘተ ጥያቄዎችን በመደገፍና የራሳቸውን የመምራን መጥያቄ በማዝ በመተባበር በመቻላቸው በወቅቱ የነበረውን ዘውዳዊ ስርዓት ከስልጣን እንዲወርድ ከፍተኛ አስተዋጽኦ አበርክቷል። እርሱም እንዳሉ ዛሬ የሚያስፈልገው የዚያን አይነት የተባበረ አገር አቀፍ ትግል እንደሆነ ግልጽ ነው። እና የመምህሩ ይዞት የተነሳው የመምህር መብት የመምህራን መብት የዲሞክራሲያዊ መብት ጥያቄዎች እስካሁንም አልተመለሱም። ይሄንን አሁን መምህር ተቀናይቶና ጠንከር ባለ ሁኔታ እየተሰራበት እንደሆነ ምንድነው የሚያስረዱት? ምንድነው እየተካሄደ ያለው?
እንግዲህ ቀደም ለማንሳት እንደሞከርኩት ማምራን የሰባይ መፍታቻው አልተከበረም፣ ዲሞክራቲክ መፍታቻው አልተከበረም። የሚከፈላቸው ክፍያ በጣም አነስተኛ ነው። ኑሮውን መቋቋም አልቻሉም እና በዚህ ምክንያት ይሄንን አፋኝ ሰዓት ያው በትምህርት ዘርፍ ውስጥ በጣም ወሳኝ የሆኑ ክፍሎች አሉ። የአስተዳደር ዘርፍ፣ የምርመራ ዘርፍ፣ የስራ ትምህርት ግጭት ዘርፍ እና የማምራሻ፣ እነዚህ ሁሉ በአሁኑ ሰዓት በመንግስት ደጋፊዎች በሆኑ እና የሙያ ችሎታ በሌላቸው ሰዎች ነው ተይዟል። እና ያም በመሆኑ በየትምህርት ቤቱ እየተደረገባቸው ያለውን ተቃውሞ ጸንተው በመቻል መብታቸውን ለማስከበር የስራ ማቆም አድማዎችን አድርገዋል። በተለያየ ጊዜ በተለይ በ2004 ዓ.ም የመምህራን የስራ ማቆም አድማ ተካሂዷል። የተካሄደበት ወር መጋቢት 17 2004 ዓ.ም ነው። ትግሉ የተጀመረው ከጎንደር ነው። ጎንደር የሚገኘው መምህራን ናቸው የጀመሩት እና ከዛ አዲስ አበባ ወከመጽዋት ትምህርት ቤት ጀማርነት 53 ትምህርት ቤቶችን ያደረሰ የሥራ ማቆም አድማ ነው የተካሄደው። እና ጥያቄያቸው ሙያ ክብራችን ይጠበቅ፣ ዳቦ ለመብላት የሚያስችልና ከሁሉም ሙያዎች እኩል የሆነ የደሞዝ ማስተካከያ እስከልና ደሞዝ ጭማሪ ይደረግልን ነው ጥያቄያቸው ነበረው። እና ቤዚክ ጥያቄ ነው፣ የህይወት ጥያቄ ነው፣ የመኖር ጥያቄ ነው የቀረቡት። ለዚህ ጥያቄ ምንም መልስ አልተሰጠም። በወቅቱ የነበረው መለስ ዜናዊ በፓርላማው እነዚህ በጊዜ አባሩ ስንላቸው የነበሩ 500 መምህራን የ53 ትምህርት ቤቶች ተካሄደው እንግዲህ ከውድድርንም ጨምሮ 500 ሰዎች ያለው እና በጊዜ ባለማድረጋችን ነው ይሄ ክፍተት ተፈጥሮ ነው እነዚህን ማባረር ያስፈልጋል በሚል በዛን ጊዜም በመምህራን ላይ የተቃውሞ ዘመቻ ነው የተካሄደው። 6 መምህራን በአዲስ አበባ ከስራ ተባረዋል። ጎንደር ውስጥም እንደዚሁ እና ይሄ ነው አንዱ የስራ ማቆም አድማው። እና ያ የስራ ማቆም አድማ በከፍተኛ ደረጃ ነበር ተጠብቆ የነበረው ከአዲስ አበባ 53 ትምህርት ቤት ሲቢግ ነበር እና ጎንደር ውስጥም እንደዚሁ የተወሰኑ ትምህርት ቤቶች ሊያካተተ ነው። ነገር ግን የጠነከረ ህብረት በመኖሩ 1966 የካቲት 11 ማህበር ነበረው አመራር ድርጅቱ መምራን የኢትዮጵያ መምራን ነበረ አመራሩ ነበረው ኦርጋናይዝድ ነው በየቦታው ቅርንጫፎች ነበሩት እና ትግሉን ለማስተባበር ችሎ ነበረ። አሁን ግን ያለን ችግር ይሄንን የተባበረ እንቅስቃሴ ለማካሄድ መራ ኃይል ባለመኖሩ ይሄንን ሁሉም ያከሩት ውስጥ በሚያደርጉት የራሳቸው ስልት ነው እና በአገር አቀፍ ደረጃ ማካሄድ አልተቻለም። ተኮናሽሏል በዛን ወቅት የነበረው። ሁለተኛው በተለይ በተለያዩ የትምህርት ዘርፍን በመመለከት በየትምህርት ቤት በሚካሄዱ ስብሰባዎች ላይ ይሄ መንግስት የሚያቀርበውን የውሸት ትምህርት በመቃወም በተለያየ ወቅት ላይ ከፍተኛ ስራ ነበረ ሲሰሩ የነበሩት መምህራን አልተቀበሉም። በተለይ ዘንድሮ ጥቅምት ውስጥ ነው ትምህርት ቤት የተከፈተው፣ ጥቅምት መጨረሻ አካባቢ ነው። ምክንያቱም በክረምት ውስጥ በጉልጉልና በጎጃም እንዲሁም በደቡብ የሀገራችን ክፍል ውስጥ ህዝባዊ እንቅስቃሴዎች ስለነበሩ መምህራን እና ትምህርት ቤት በወቅቱ ከተከፈተ በዛ ላይ ጆይን ያደርጋሉ፣ ያንን ይደግፋሉ በሚል ግምት በትምህርት ላይ ነው ደባ የተፈጸመው። ሳይከፈላቸው ነው ሳይሰሩ ነው ደሞዝ ሲከፈላቸው የነበረው እና የሄዳውን ወይም የባከነውን የክፍለ ጊዜ ማሰራ አስፈልጋል እና ትልቅ በደል ነው ሲፈጸም የነበረው። ግን ይሄንን ሁሉ ወያኔ ይሄንን የመምህራንን ትግል ስለሚፈራ ነው በትምህርት ቤት ባውክት እንዳይከፈት አድርጎ በትምህርት ላይ ከፍተኛ ዳባይ ፈጸመው። ከዛ ቀጥሏል በዚህ በቅርብ ጊዜ ውስጥ ያካቲት ወር 2018 መጨረሻ ጀምሮ በቅርቡ ለመንግስት ሰራተኞች የተደረገው ጭማሪ መምህራንን ባለማካተቱ በመምህራን ላይ ከፍተኛ ቅሬታ በመፍጠሩ ቅሬታቸውንና ጥያቄያቸውን ፔቲሽን በመፈራረም ለሚመለከታቸው ባለስልጣናት ያቀረቡ ምላሽ ባለማግኘታቸው በሰሜኑ የሀገራችን ክፍል በወሎ፣ በጎንደር፣ በጎጃም የተለያዩ ቦታዎች በአንደኛና ሁለተኛ ደረጃ ትምህርት ቤቶች የሚያስተምሩ መምህራን የስራ ማቆም አድማ አድርገዋል። እንግዲህ ለሁለተኛው ወያኔ ከስድስት ወር በኋላ የዚህ አስቸኳይ ጊዜ አዋጅ የጨመረበት አንደኛው ምክንያት ይሄ ነው የሚል ግምት አለ በእኛ በኩል። ምክንያቱም የመምህራን እንቅስቃሴ ተቃውሞ እየሰፋ ስለመጣ ወደ ሌሎች ሀገሮች ወደ ሌሎች ሀገሮች ክፍሎች እንዳይዛመት በሚል ሰበብ ነው እንግዲህ ተጨማሪ እንደገና አራት ወር የአስቸኳይ ጊዜ አዋጅ ያወጀው። በእነዚህ መምህራን ላይ ግን ብዙዎቹን አስሯቸዋል፣ ደብዛቸውን አጥፍቷል እና ቤተሰቦቻቸው በችግር ላይ ነው የሚገኙት እና አስሯቸዋል ማለት ነው። ኦቨር 140 በላይ የሚሆኑ አስተማሪዎችን አስሯል እና ዛሬም ያው ለእውነትና ለህዝብ የቆመ ኃይል ሁሉ ከግለሰብ ጀምሮ ወያኔ እንደሚፈልገው ሁሉ እነዚህንም ለሀገርና ለህዝብ የቆሙ ለእውነታቸው የቆሙ መምህራኖችን ያው ችግር ላይ ነው የፈጠራቸው። የአስቸኳይ ጊዜ አዋጅ እና የህዝብን መብት በማፈን የአንድን ህዝብ ልብ ማግኘት አይቻልም። የኢትዮጵያ ህዝብ ትልቅ ህዝብ ነው። መምህራን ከህዝቡ የወጡ ናቸው፣ የተማሩ ናቸው፣ የነቁ ናቸው። ማን እንደሚሰራ ከራሳችን ከህዝባችን የተማርን ስለሆን የኢትዮጵያ ህዝብ ትልቅ ህዝብ ነው። እውነት የት እንዳለ ያውቃል። ለጊዜው አንገቱን ይደፋል። ነገር ግን እነዚህ መምህራን ብደበደቡም ብታሰሩም እውነት ያዙት እውነት ግን አይቆምም ማስተኔታል እና ያንን መብታቸውን ለማስከበር የሚያደርጉት ትግል የሚቀጥል ለመሆነው የተዳፈነ ሰዓት ነው። ለጊዜው መምህራኖችን በዚህ አይነት መልክ አስሮ ነው ያለው። አዋጅ የህዝብን መብት ሊያስቆም አይችልም። አይተናል፣ በተለያዩ ሀገር ውስጥ ዲክቴተሮች መጨረሻቸው ውድቀት መሆኑ፣ የእነዚህም መጨረሻ ይሄን መሆኑ አይቀርም። መምህራን ግን ለብታችን ለመብታቸው የሚያደርጉትን ትግል መቀጠል እንዳለባቸው ነው እና በምንም አይነት ተአምር መብታቸው ሳይከበር ሳይበሉ ሳይኖሩ መኖር አይቻልም። ለሰው ልጅ የሚያስፈልጉ ቤዚክ ነገሮች አሉ። ምግብ፣ ውሃ በተለይ አስፈላጊ ነው። ዳሴ ዘርኮ በአሁኑ ሰዓት የመምህራን ጥያቄ ይሄ ነው በአብዛኛው እና በትምህርቱ ዘርፍ ላይ በአጠቃላይ በመንግስት ደረጃ ላይ የሚደረገው ደባ እንዳለ ሆኖ ያንንም እያጋለጡ ለዛም እየተከራከሩ ግን ለአሁን ጊዜው ዋናው መሰረታዊ የሆኑ ቤዚክ ጥያቄዎቻቸው ነው ያልተመለሰው። በዛ ዙሪያ ላይ ነው እንግዲህ ምክንያት ማድረግ ነው መብታቸውን ለማስከበር እያካሄዱ ያሉት እና ያ ትግሉ የሚቀጥል ለመሆነው ለእነሱ ምንም የምነገራቸው ነገር የለም። ያውቃሉ እንዴት እንደሚደራጁ እንዴት እንደሚሰሩ። እነ ዶክተር ታዬ ወለሰማያት ትምህርት ሚኒስቴር ፊት በራብ ለሆነው እንኳን ለእኛና ድርጅት ለማንም እንበቃለን እንዳሉት ነው እና መምህራን ይህንን ማድረግ የሚችሉ ትልቅ ኃይል ስለሆኑ ለመሳቸው እስከ መጨረሻ ድረስ ከኢትዮጵያ ሕዝብ ጎን በመቆም የኢትዮጵያ ሕዝብ ጥያቄ በሚያነስበት ቦታ ላይ በመሆን ይህንን የሕዝብን ጥያቄ አንስተው እስከ መጨረሻው በዚህ በሀገርና በሕዝብ ላይ እየዘመታ ያለውን ኃይል ለማስወገድ የኢትዮጵያ የመምህራን ጥያቄ ያለ ነገሩ መልስ የሚያገኘው የኢትዮጵያ ሕዝብ ጥያቄ ሲመለስ ነው። ስለዚህ በጋራ ሆነው ከኢትዮጵያ ሕዝብ ጎን በመቆም ትግላቸውን ማስተባበር እንዳለባቸው ነው በግል ማያሳስበው መምህርም እና ይሄን ነው እንግዲህ በዚህ ዙሪያ ላይ ማያሰው።
አሁን እርስዎ እንዳነሱት የደሞዝ ጭማሪ መምህራንን እንዳላካተተ መብታችንን ለማስከበር የስራ ማቆም አድማ የመጡ 76 መምህራን ወያኔ ማሰሩን በመግለጫችሁ በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ ያወጣው መግለጫ ላይ ዛለም ተጠቅሷል። እዚሁ ላይ ከወራት በፊት ወያኔ አገዛዝ ለመምራም የኮንዶሚኒየም ቤቶችን በጣ ተሰጣቸው ማለት የሚታወሳል እና የመምራኑ ጥያቄ መሰረታዊ መብት ጥያቄ ሆኖ ሳለ ወደ መኖሪያ ቤት የእጣደላ ማሰነሱ የመምራን ጥያቄ መልሷል ብለው አምናሉ ወይ?
የመምራን ጥያቄ አልተመለሰም እና የመምራን ጥያቄ የሚመለሰው ቀደም ለማሳት እንደመከርኩት የኢትዮጵያ ህዝብ ጥያቄ ሲመለስ ነው። ኮንዶሚኒየም ቤት የተባለውን የሰጡት ራሳቸው በካይደርነት ለሚሰሩ ነው የሰጣቸው እና ብዙዎቹ አላገኙም። ቁጥራቸውም የኢትዮጵያ መምራን በአሁኑ ሰዓት ብዙ ነው እና ተሰጣ ተብሎ ዝም ብሎ ለፕሮፓጋንዳ ተወራጂ ብዙዎቹ ያገኙት የራሳቸው ደጋፎች ናቸው። ሌላ በዚህ ላይ ለማንሳት መፈልገው መጨረሻ ላይ በስደት የኢትዮጵያ መምህራን ማህበር ባወጣው መግለጫ ላይ አንዲት መምህር ሁኔታ ተነስተዋል እና ስሟ መሳሉ መንጋ ነው የምትባለው። እሷ የስምንት ወር እርጉዝ ናት። ባለቤቷና ሶስት ልጆች ነው ያጡት በዚህ የሞቱት ቆሼ ላይ። ስለዚህ ለመምህራን የቤት ተሰጣ ኮንዶሚኒየም ቤት ተሰጣ የሚባለው ያስ ለሰውስተኑ የራሳቸው ደጋፎች የሰጡት ካልሆነ በስተቀር የመምህራንን ሁኔታ የዚች መምህርት ሁኔታ ይገልጻል እና ቤተሰብ ኖሮ ቤት ሲታገኝ ነበር እንደዛ ልጆቿም ልጆቿም ማልቁም ነበር እና ከዚያ አንፃር ይሄ ውሸት መሆኑ ነው። ሌላው በዚህ በስደት የኢትዮጵያ መምህራን ማህበርን በሚመለከት በስደት የኢትዮጵያ መምህራን ማህበር የተመሰረተው በ2004 ዓ.ም በዚህ በጋዋሮ ከተማ ውስጥ የነበረው መምህር የነሰው ገብሬ ሁኔታና በሌሎች መምህራኖች ላይ ሲደረገ ነበር ነው። በኢትዮጵያ መምህራን ማህበር ኦልሬዲ ያው በተለጣፈ እጅ ነው ያለው እና ይሄንን ችግር ካዩ በኋላ በኢትዮጵያና ከተለያዩ የአፍሪካ ሀገሮች ከአውሮፓ ከሰሜን አሜሪካ እና ከአፍሪካ ነው እንግዲህ የበስደት የኢትዮጵያ መምህራን ማህበር የተቋቋመበት 14 ቀን 2004 ዓ.ም ተመረተ ነው። የተቋቋመበት አላማ በአገር ቤት በውጭ ያሉ በአገር ቤት እና በውጭ ያሉ የመምህራን ጥያቄ ለዓለም ህብረተሰብ ለማሳወቅ ለኢትዮጵያ ህዝብ ለማሳወቅ መምህራን በስልስ እንዲደራጁና ወያኔን እንዲታገሉ ለማድረግ በኢትዮጵያ ዲሞክራሲያዊ ስርዓት ይሁን ለማድረግ በሚደረገው ትግል ከሌሎች የኢትዮጵያ ኃይሎች ጋር ሲቪክ ማህበራት ጋር በመሆን የራሱን ድርሻ ለማወጣት በውጭ የሚገኙ የማማ አባላት እና ደጋፊዎች የነበሩትን መምህራን ለማሰባሰብ በኢማማና በመምህራን ላይ የሚፈጸመውን ዘርፍ ብዙ ጥቃት ግንዛቤ እንዲያገኙ ለማድረግ በሚል አላማ መሰረት ነው የስደት የኢትዮጵያ መምህራን ማህበር የተቋቋመው። በአላማው መሰረት በመምህሩ በትምህርቱ በአጠቃላይ በአገራዊ ደረጃ የወያኔ መንግስት የሚፈጽመውን ወንጀል በመከታተል ከ25 በላይ መግለጫዎችን በማውጣት አገር ቤት ካሉ መምህራን ጋር ግንኙነት በመፍጠር አቅም የፈቀደውን ያህል ሁሉ በመፈጸም ላይ ይገኛል። እና ይሄ ነው እንግዲህ በስደት የኢትዮጵያ መምህራን ማህበር የተቋቋመው። አንድ አገር ውስጥ የአንድ ዲሞክራቲክ ስርዓት መሰረቱ ሲቪክ ማህበራት ናቸው እና ለኛ ልጆች በነበርንበት ጊዜ የኢትዮጵያ መምህራን ማህበር፣ የኢትዮጵያ ሰራተኞች ማህበር፣ የኢትዮጵያ ተማሪዎች ማህበር፣ የኢትዮጵያ ሴቶች ማህበር እንዲሁም ገበሬዎችና ሌሎች በዚህ በትግሉ ላይ የነበራቸውን ሚና እናውቃለን። ዛሬም ሀገራችን ለኢትዮጵያ የሚያስፈልገው እነዚህ የዲሞክራቲክ መሰሶ የሆኑ ኃይሎች ሊጠናከሩ የሚችልበትን መፍጠር ነው። ይሄ የበስደት የኢትዮጵያ መምህራን ማህበር መቋቋሙ በእርግጥ የኢትዮጵያ ህዝብ በሚቸገርበት ጊዜና በዚህ አፈና ባለበት ሁኔታ ላይ ብዙ ለመስራት የሚቻለው አልተሰራም። ነገር ግን ይሄ የበስደት የኢትዮጵያ መምህራን ማህበር ከመምህሩ ጋር ጎን በመቆም መስራት የሚችለውን ያህል በመስራት ላይ ነው የሚገኘው። ክፍተቱን ለመሙላት ጥረቶች አሉ፣ ግን ብዙ ስራዎች ይጠብቁናል። ይህን መምህራን ማህበር ማገዝ የእያንዳንዱ ኢትዮጵያዊ ጉዳይ ነው። ውጭ ያሉ የኢትዮጵያ መምህራን ማህበር አባላት የሆኑ በተለያዩ መገናኛዎች ላይ ታውት አላችሁ ዌብሳይቱ አለ የክስልክ ግንኙነት መስመሮችም አሉ። ፈልጎ መደራጀትና በዚህ ማህበር ጎን ሆኖ ለኢትዮጵያ ህዝብ ለማህበራችን ለኢትዮጵያ ምራል ማህበር ለትምህርት ትራት ማድረግ የምከበው ነገር ወምትራት ማድረግ እንደምከባን ነው ለማሳሰብ የምፈልገው። ዋናው ለሀገርና ለህዝብ ማሰብ ነው። ሀገርና ህዝብ ከሌላ ምንም የለም። ባለቤት ልጅ ሌላ ሌላ ሁሉ ትርጉም የለም። መጀመሪያ ሀገርና ህዝብ ነው። ኢትዮጵያን አስቀድመን በኢትዮጵያ ስር ኢትዮጵያዊ ሆኖ ዲሞክራቲክ ሀገሮችን በማገዝ ከህዝብ ጎን መቆም ያስፈልጋል የሚለውን ነገር ነው ተምረው በዚህ ዙሪያ።
አቶ ኃይለ ሚካኤል ያመሰገንኩ እንዴት ነው እናንተ ይሄንን አሁን በስደት የኢትዮጵያ መምራን ማህበር አባላት አስተባባሪ ኮሚቴ መገናኘት የሚቻለው?
እንግዲህ የኢትዮጵያ መምራን ማህበርን ለመገናኘት ስልክ ቁጥር አለን 403-42-0334 ኢሜል አድራሽ አለን eta1941@yahoo.com ሶሪ በእነዚህ መገናኘት ይቻላል። እና ያው በተለያዩ መግለጫዎችን በተለያዩ ዌብሳይቶች ውስጥ ስለሚታወት እዛ ላይ ማግኘት ነው። እና ሁለተኛው እንግዲህ በስልክ ማገናኘት ይቻላል ኢሜል አለ አሁንም በዛ ነው ብዙዎቹ የሚገናኙን በዚሁ መልኩ ማድረጉ ነው የሚሻለው። እና በአጠቃላይ ግን ያው ትግሩ የሁላችንም ተሳትፎ የሚያስፈልግ ነው። ቁጭ ብለን የምናይበት አይደለም ያለንበት ሁኔታ አግራችን ያለችበት ሁኔታ ለዚህ በዚህ መልኩ በእነዚህ አደራሻዎች መምራን የነበራችሁ የኢትዮጵያ መምራን ማህበር አባል የሆናችሁና ደጋፊዎች የሆኑት በሙሉ በዚህ መልኩ በዚህ ስልክ አደራሻና በኢሜል አደራሻ እንድትገናኙን ነው የምጠይቀው።
አቶ ኃይለ ሚካኤል ወደ መጨረሻ እየሄድኩ ነው። አንድ ጥያቄ ላንሳ። አገሪቱ ያለችበት ሁኔታ ስንገነዘብ በተቋሚነት የተሰለፉ ድርጅቶችም ሆነ የፖለቲካ ወይንም የሲቪክ ድርጅቶች ሀገሪቱ ያለችበትን ሁኔታና ችግር የሚመጥን መፍትሄ ለመስጠት ምን ይጠበቅባቸዋል ብለው ያስባሉ?
አንደኛ የሚያስፈልገው የሀገሪቱን አጠቃላይ ሁኔታ ማወቅ ነው። ኢትዮጵያ በአሁኑ ሰዓት በምን ሁኔታ ላይ ትገኛለች የሚለውን ሁኔታ ማወቅ ያስፈልጋል። ኢትዮጵያ በአሁኑ ሰዓት በስም በመልክ እኛን በሚመስሉ ነገር ግን ኢትዮጵያን በሚጠሉ ኢትዮጵያን ህዝብ በሚጠሉ ኃይሎች ስር ነው የምትገኘው። ኢኮኖሚ በተወሰኑ ድርጅት ደጋፊዎችና ድርጅት ስር ተቆጣጥሮ ስለሚገኘው የፖለቲካ ሁኔታ ያው የአንድ ፓርቲ ሲስተም አንዲሞክራቲክ የሆነና ዲክቴተራል ጎቨርንመንት ነው በሀገሪቱ ውስጥ የሚገኘው። የሰው ልጆች መብት አይከበሩም። ትምህርት በሚወስበት ጊዜ በሶሻል ዘርፉን በሚናይበት ጊዜ ትምህርት ባለፈው አመት አንድ መግለጫ አውጥተናል። ከአስተራያ ክፍል የወጡ ተማሪዎች ምንም ስልጠና ሳያካሄዱ በሰሜኑ የሀገራችን ክፍል ውስጥ አስተማሪዎች እንደሆኑ ስልጠና ውስጥ የነበሩ ገና ስልጠናቸውን ሳይጨርሱ አስተማሪዎች እንዳደረጉ እና በኢትዮጵያ ውስጥ አንድ ነገር ለማጥፋት ትልቁ ነገር የእውቀት ዘርፍ ማጥቃት ነው። እና ትምህርት የአንድ ሀገር ስልጣኔ ምንጭና መሰረት ነው። ያንን ነው እያጠፉ ያሉት። ያን ግንዛቤ ውስጥ ማድረግ ያስፈልጋል። በሁሉም ዘርፍ የኢትዮጵያ ህዝብ መብት የሌለበት እና ሰው በሀገሩ መብት የሌለበት መብት መሬቶቹ እንደፈለጉ የሚቀማበት ችግር ላይ ያለበት ሁኔታ ነው የምንገናኘው። ይሄ ነው የኢትዮጵያ ሁኔታ በአሁኑ ሰዓት የሚያሳየው። ስለዚህ ጣሊያን በኢትዮጵያ ውስጥ ካደረገችው በበለጠ በህዝብ ላይ የሚፈጸመው በደል ከዚያ በላይ መሆኑን ግንዛቤ ውስጥ በማድረግ የሀገራችን ሁኔታ በመወቅ ጠላት ማን ነው የሚለው ነገር መለየት ያስፈልጋል። ስለዚህ ለኢትዮጵያ ህዝብ እንዳይናገር እንዳይሰባሰብ የፈለገውን እንዳይመርጥ በሁሉም ዘርፉ እንዲበደል እያደረጉ ያሉት በስልጣን ላይ የሚገኘው የወያኔ መንግስት ነው። ይህን እንደ ጠላት መፈረጅ ያስፈልጋል። በጠላት እንደ ጠላትነት ከተፈረጀ በኋላ ደን ማንን መታገል እንደሚቻል ይኸው ይታወቃል ማለት ነው። ስለዚህ ይህንን ግምት ውስጥ ማስገባት እንደሚያስፈልግ ኢትዮጵያ በከፍተኛ ደረጃ ላይ ለሷ የሚያስቡ ሰዎች የሚፈልጉበት ወቅት መሆኑን እና ጊዜ ሳንሰጥ እና ለሁለት የቆሙ ኢትዮጵያ ድርጅቶችን በመፈለግ በመደራጀት በተለያየ መልኩ በፖለቲካም ሊሆን ይችላል በሲቪክ ማህበራትም ሊሆን ይችላል ድርጅት ነው ወሳኙ ድርጅታቸው ተደራጅተው ነው እንደዚህ ያደረጉ ያሉት። ስለዚህ መደራጀት ያስፈልጋል። የኢትዮጵያን አጠቃላይ ሁኔታ ማወቅ ያስፈልጋል በኢኮኖሚ በፖለቲካው በሶሻል ዘርፉ። እና በጤና ዘርፍ በሚታይበት ጊዜ ከፍተኛ ችግር ነው ያለው። ፈዙ ያለቀ ነው ያለው። በተለያየ በሽታ ያለቀ ነው ያለው። እና ይሄን ሁሉ በመገንዘብ ምንድነው እንደ አንድ ኢትዮጵያዊ ከኔ የሚፈልገው የሚለው ነገር በመለስ አስፈልጋል። ዝም ብሎ በተወሰኑ ሰዎች ግፊት ወይም በተወሰኑ ሰዎች ኪሳራ ምንም ማግኘት አንችልም። እያንዳንዳችን ለሀገራችን ማሰብ እንደማያስፈልግ፣ ኢትዮጵያን ለማዳን ሁላችንም የራሳችን ድርሻ መወጣት እንደማያስፈልግ ይሄንን ነው በዚህ ዘላ ላይ የሚያነሳው። እና ኢትዮጵያን ነፃ የማውጣው የኢትዮጵያን ብቻ ነው። ማንንም ከውጪ ተደራጅቶ ማንንም ከውጪ ማንንም ለምኖ ለኢትዮጵያ ነፃነትን ሊያመጣ አይችልም። አሁን ባለፈው ጊዜ አንድ ሆነ መግለጫ ይወጣ 16 ድርጅቶች ሆነው የአሜሪካን መንግስትን ከውያ ጋር አስታረቁ። What is this? ኢትዮጵያ እኮ በተለያየ ጊዜ ውስጥ ጣሊያኖችን ያሸነፈችው በኢትዮጵያኖች ነው። ወደፊትም ኢትዮጵያ ነፃ የምትሆነው በኢትዮጵያ ኃይል ብቻ በኢትዮጵያ ብቻ ነው በኢትዮጵያነት ብቻ ነው። ይሄን ለመረዳት የሚያስፈልገው ጣላት እኛ ነፃ ሊያወጣ አይችልም። 1988 ወርነት 1928 ወርነት በሚከረበት ጊዜ እንግሊዞችና ፈረንሳዮች ናቸው ኢትዮጵያን ነፃ ሄዳጅ ጊዜ ብለው ጣሊያን ያዘዙት። እና ከነዚህ ከተለያዩ ሰዎች ኃይሎች ለኢትዮጵያ ጥሩ ነገር ይገኛል ብለው መጠበቅ የዋህነት መሆኑን ተገንዝበን በኢትዮጵያና በኢትዮጵያ ሕዝብ ላይ እምነት አድርገን እያንዳንዳችን የራሳችን ድርሻ ብንወጣ ነው የምለው ነገር ነው በእኔ በኩል የሚታየኝ። ኢትዮጵያ ያላችበት ሁኔታ እንደምትለው
አቶ ኃይለ ሚካኤል ጡሜቦ ከፍኖተ ሰላም ኢትዮጵያ ሬዲዮ ጋር ላደረጉት ቆይታ በአድማጮችና በፕሮግራሙ አስተናጋጆች እንዲሁ በዝግጅት ክፍል ከልብ አመሰግናለሁ።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
ማን ይሆን በእውነት ሰው? በሃማ ቱማ
ከፍና በጎን ዘመን ካታለ ከፍና በጎን ዘመን ካታለ
የሰው ሰውነቱ ምስጢሩ እየጠፋ ከውልደት ባሻገር ከሰው ለኝ ልፈፋ አንጎላለኝ እኔ ከንስሳ የተለየ ቆሜ ሀጅ እኮ ነኝ ስንት ዘመን አለፈ ከማለት ባሻገር የሰው ሰውነቱ በምን ይገለጻል የት ላይ ቁም ነገሩ ብለን ብንጠይቅ ምርመራ ቢጀመር ማን ነው መልስ የሚሰጥ ማን ነው የሚናገር የሰው ሰውነትን መርምሮ ያወቀ ማን ነው ያጀግና ሰው በእውነት ሰው የሆነ ጀግና ይህ መለያ እንዴ ሰውን ሰው የሚያደርግ ዋጋ ፈጪ ጸጋ ከንስሳ ለይቶ ክብርን የሚሰጥ ሰው ፈሪ ከሆነ ሰው አይደል የሚለን ያፈሪ ለናቱን ሰው አይደል የሚለን ወይ ምስጢሩ ሌላ ከቶም አይጨበጥ የሰው ሰውነቱ ህልውና ቀበጥ ካውሬ ልዩ ስንል እንስሳ የሚያድርግ ከጅብ የሚያሰልፍ የእርያ ዘመድ የሰው ሰውነቱ በውልደት ከሆነ ሂትለር ሙሶሎኒ መለስ ያ መንግስቱ ያውሬ ልጅ ነበሩ ከሴት ሲወለዱ ሰውን ሰው የሚያረገው ምንድነው ምስጢሩ? ማነው ኢትዮጵያዊ ብሎ የገጠመው ዛሬ መጥፎ ጠባብ ሀገርን የጠላው? ሰው ማነው ብንለው ምን መልስ ይሰጠናል? ነፍጠኛ ጎበና አውሬ ነው ይለናል? ወይ ያሶሳው ገዳይ የበደነው ገዳይ ያረካ ወተሩ የኢየሱስ አደባባይ ሰው እሱ እንጂ ብሎ ትምህርት ይለግሳል? የጠባቦች ቡድን ኢትዮጵያን የጠላ ሰው ሊባል ይቻላል ወይስ ያውሬ መንጋ? ሰው ማን ነው? ሰው ምን ነው? አጉል ፍልስፍና ይናገር ዘራ ያዕቆብ ወይስ ስፒኖዛ? ሚሊዮን እያለቀ በረሃብ ባፈና ሰብና ተቀምተን ሀገር ተገንጥላ ማንን ምንን ብሎ አጓጉል ምርመራ ቅንጦት ሳይሆን ቀርቶ አይጠቅሜ ጫጫታ። ግና ዘመነ ግርምቢጥ ቅሉ ድንጋይ ሰብሮ አውሬ ያልነው ጅብም አህያን አፍቅሮ እድሜ ጸጋን ትቶ መርገምን አንግሶ ጥቁር ባሪያ ሲባል ከነጩ ቤት ገብቶ ሰው በላው ወያኔ ላጋር እየታጨ ዴሞክራት ተብሎ የፈሪ ጦረኛ የቡከን ኮማንደር ምላስ ከመጥይት አውድማ ወረቀት የባዕዱ መድረክ የባሩዱ ሽታ ታስቦ የሚቀር በቅማል የሚያርሱ በወሬ ሲነግሱ ያልፋውንም ቦታ ኦሜጋ ሲወስደው የአገራችን ዜጎች ድንገት ባዳ ሆነው ያውም ቅኝ ተገዢ እንገንጠል ብለው መጠየቅ ይነሰን ኢትዮጵያዊ ማን ነው? መጠየቅ ይብዛብን በእውነት ሰው የቱ ነው? ግና ልሂቅ ምሁር ዶክተር ምርጦች ፕሮፌሰር መድረኩን አጣበው አፍዘግቶ ሰርቶ አደር ነገደ ሼራቴን የሼህ ፖለቲካ ዝቅጠትና ክህደት ሁሌ እየተቦካ የ97 ሊደገም ሲቃጣ ወኔ ከአገር ጠፍቶ የጉድ ፖለቲካ መስዋዕት ሆኑልኝ እኔ ልንገስበት ድሃ ድህነቱን አምላክ ከላከበት መንገድ እያደረ ሲፎክት ሲማቀቅ ጊዜ ከሚያጠፋ እኛ እንንገስበት ይሙትልንና የሚሉ በርክተው ጦርነት ታውጆ ጠፍቶ የሚሞተው። አይፖድ በቃሊቲ ዘመን ተለውጦ ዝዋይ ገባ ሲባል ፓርላማ ዘው ብሎ ክህደቱ እየደራ ጴጥሮሶቹ በስተው ሕዝብን መካድ ብልጠት ታጋዩን ማዋከብ ለወራዳ ጠባብ ጎንበስ ብሎ ማርገድ ቀኑ ያለፈበት የሸተተ ሥጋ ሆኖ ለፋሲካ ሕይወት የሰቆቋ የምርጦች ግፍ አልቅ ቧልታቸው ሰው አጥፊ ነገደ ሼራተን የሼህ ፖለቲካ ክህደትና ዝቅጠት ሁሌ እየተቦካ እንጀራው ሲጋገር የዜጎች ሬሳ ደምንባ መከራ የሕፃናት ሲቃ ሽቶ መርጨት ከንቱ ሥርዓት ከጠነባ ጀግናው ይቅርና ሰው ራሱ ማን ነው? ጀግንነት ከጠፋ ሰውስ ምን ማለት ነው? የሰው ሰውነቱ ነኝ ብሎ ማለቱ ሲጎነበስ ሁሌ አቅቶት መቆሙ አንገት ደፍቶ ኑሮ ማጅራት ቆልፎ ቀና ብሎ ማየት አይሆን ነገር ሆኖ ጠዋት ማታ መርከስ መልፈስፈስ መልከስከስ ጉልበት ሸብረክ ብሎ ዳገት ሳይደረስ ካድሬው ጳጳስ ሆኖ ፋሽስቱ ዴሞክራት ይዋጋላት ጠፍቶ ሀገር ለምንላት ከኤድስ እስከ ዲቪ በሽታው ተሰራጭቶ هجرن عوارج مدزو بركتو سجدو ملمامن لعلمني تعوت ينبكك غزو ينفكك رجع تمرات عدسكيس تيري عفرو سرنيا درتراو ايقن يسهاك انطفا قانو تشالكونا منشت تنصرافا تاليا سومي بالو ما نو جگنا ياغرو لج ويس باندا كهاليو نو سونت مغلچا يكبر ممزنيا هيوت لاغر مستت مموت اندار بنيا يا غيزي قرنا يا تولد قرنا شانكان مادلبو لورجت مچانيا سو ياسبل جمر غيزي مكرنيا جبكه دچوت يبيت لجي رورو لهاغر يموتو هليم تبطلطلو تاريك يبريتنيا كتابو يچقوين طبقا لغداي هغو يغيجوچ بغدغواد سربيت تامقو كوكبوچ اربعنيا سيسقل باندا دانيا هونو مافريا حقاچن علنا ياله متاغل مسوات مونينت تبلو تكي تولد طفا هولوم سدس مرطو بلتا بلتو بستو هودون اسقدمو مرينيني على أم انقوانس لمرا بوياني فقاد ببولي سيوتا قداي سالباون نقات عباس ياوغز يكاش بر عوري زارين سيكبز ببز يادوا مرتوش باقر سيكالدو بانداو عجب شابي هاقر يلوسو هلنا تكبرو بلاو بتشاقنو يسو سونتو بزيو تفا تنو يسو سونتو مغلچاو تفتوبن يفرنجون تارغا ملتف بستوبن دكتر بلوين سنل انقول قفوهنو كهزب تنتلن ونياتشن منكسو شبر تولد بلتو قريو تشبرو ورقاتشن سيتفا مداب كبان قبتو بقوماتشن موتن بتباب تكالن لكلل عندستا سكاي تكبلن لا يا مسجنون سندفا لاتشو سبئنا يالنون وسدو يالناتشو نقا تبا وردت لعرمني عشكر الشي بالال نبت كبراتشن سيكبر كثمانية مليون سنتونو برقتسو لاغرو ميستوى دمون ميافستو وياني والروب العرمني باندا سيفتر بالغي ايتيوبيان يتالا يلو انتان هلينان بناقفالاي عنكو جدبيت كواري حفرتن شمرو تاديا لزي هرمني سوان ديتي سكدال لانبواتشو تابوت كماريتي الدفال ويس ساو وردت سيكبل فرهاتون اكفو قليتن سيكبل غنا كموت سايدرس اقول سيلفسفس هز حجرن كرتو قالكيدانون سيافرس يعني نون نبل يسو سونتو عفرن بلبسو بكمو ميموتو كسو ترتا سفر وطو يميكارو جغنا ديغا سايهون باندا يميهونو هاغرون بهدو تكتوم ياملكو سو مبالاچنم بزاو يمياكتمو مان يهون بونت سو مان يهون بونت سو
مان يهون تلك سو مان يهون Money, money, money won't be so money won't be